የአምባገነኖች ጊዜ አልፏል ያሉ አንዳንድ የአፋር ወጣቶች ፌደራል መንግስቱ በክልሉ የሚፈጸሙ የሰብአዊ መብት ጥሰቶችን እንዲያስቆም ጠየቁ። ጠቅላይ ሚኒስትር አብይ አህመድ ከክልሉ ህዝብ ተወካዮች ከተወያዩበት ጊዜ ጀምሮ ለርሳቸው አቤቱታና ጥያቄ ሊያቀርቡ የነበሩ ወጣቶች ማሰርና ማስፈራራቱ መቀጠሉንም ገልጠዋል። በዚያ ውይይት ላይ የተገኙ የክልሉ መንግስት የመረጣቸው ደጋፊዎችና ካድሬዎች ብቻ ናቸው ይላሉ ወጣቶቹ። እስክንድር ፍሬው ነው የዘገበልን።
የአፋር ብሔራዊ ክልላዊ መንግስትና በዚያ የሚገኙ አንዳንድ ወጣቶች ውዝግብ የጀመረው ጠቅላይ ሚኒስትር አብይ አህመድ አካባቢውን በጎበኙበት ወቅት ነው። ከሳምንታት በፊት በዋና ከተማዋ ሰመራ የተገኙት ጠቅላይ ሚኒስትሩ ከክልሉ ነዋሪዎች ተወካዮች ጋር ተወያይተዋል። ወደ ውይይቱ አዳራሽ የገቡት ሰዎች በክልሉ መንግስት የተመረጡና የህብረተሰቡን ችግር ማንጸባረቅ የማይችሉ ናቸው ያሉ ወጣቶች ታዲያ ቅሬታ አቀረቡ። ከሰመራ ዩኒቨርሲቲ ከንግዱ ማህበረሰብና ከሌሎችም የህብረተሰብ ክፍሎች የተውጣጡት እነዚህ ወጣቶችም ናቸው ጓደኞቻቸው በዚያው ቀን መታሰራቸውን ሲገልጹ የቆዩት። እነዚያ ወጣቶች በቅርቡ ተፈተዋል። ወጣቶቹ እንዳሉት ሰሞኑን ደግሞ በመተካቸው ሌሎች ታስረዋል። እነዚህ 15 ወጣቶች የታሰሩት በክልሉ የሚፈጸሙ በደሎችን በተመለከተ አቤቱታ ለማቅረብ ወደ አዲስ አበባ ከመምጣታቸው ጋር በተያያዘ መሆኑን መሐመድ አሚን የተባለ ወጣት ለአሜሪካ ድምጽ አብራርቷል።
አቤቱታውን ቅሬታውን ለማቅረብ ሲመጣ አብሮ የመጣውን ወጣት ነው አሁን ያሰሩት እሱና ጓደኞቹ።
ስንት ወጣቶች ነበሩ የመጡት አዲስ አበባ?
ከነ አገር ሽማግሌዎች ወደ 30 የምንጠጋ ሰዎች ነን የመጣ ነው።
ስትመለሱ ምን ያህሉ ታሰሩ? መቼ ነው የታሰሩት?
ወደ ሰመራ ዋና ከተማ አካባቢ የሚኖሩ ወጣቶች ማስፈራራትና ዛቻ ካልሆነ እርምጃ ከመውሰድ ታቅበዋል። ነገር ግን አሁን ዞን 4 ተብሎ የሚጠራው አካባቢ ነው ወጣቱ የታሰረ ያለው።
በአዲሱ አጠራር ማዕከላዊ ዞን የሚባለው ማለት ነው።
ማዕከላዊ ዞን የሚባለው አካባቢ ማሰረም ብቻ አይደለም፣ ወጣቱን አንድ ሁለት አድርገው እየወሰዱ መደብደብ፣ ማስፈራራት በአሁንም ድረስ ከተግባራቸው አልተቆጠቡም።
የታሰሩ ስንት ናቸው? እስካሁን
መጀመሪያ ላይ ታስረው የነበሩት ወደ 24 አካባቢ ነበሩ። ከዛ አሁን ላይ ደግሞ ወደ 6 የሚሆኑት ማረሚያ ናቸው።
የት ከተማ?
ክልዋን ከተማ ነው የሚገኙት። ከወጣቱ ጋር አብሮ የመጣና የእሱ ተከታዮች አሉ። እሱ ጋር በስራም በጓደኝነትም አብረው ያሉ ወጣቶች የእሱን አይነት አላማ ስላላቸው በሚል ብቻ የታሰሩት እነዛ ወጣቶች።
አዲስ አበባ ያልመጡ ጭምርም ታስረዋል ነው የምትለኝ?
አዎ፣ አንድኛው ብቻ ነው አዲስ አበባ እኛ ጋር የመጣው። ሌላው የእሱ ጓደኞችና በስራም ቢሆን አንዳንድ ነገሮች ያገናኛቸዋል እና በዛ ኬዝ እነሱ ከእሱ ጋር ነው ያሉት በሚል ነው ያስሯቸው።
አፋር ለምን እንዲህ አይነት ችግሮች ተፈጠሩ? ምንድን ነው ለየት የሚያደርገው?
የክልሉ አመራሮች ከነበረው ስርዓት ጋር ተላምደው አብረው ያሉና የነበሩ ናቸው። እንደገና ራሳቸውን ሪፎርም አድርገው አድሰው ባለው ለውጥ ራሳቸውን ዝግጁ የሆኑ ሰዎች አይደሉም። ይህ ስል የሚታይ ነገር ነው። እነዚህ ሰዎች አሁን ላይ ወጣቱ ድምፁን ያሰማው ያለው ነገር በቃ ከሌላው የኢትዮጵያ ሕዝብ ጋር ባለው ነገር ተሳትፎ ለውጥ ላይ እጅ እንዲኖርና የለውጡ ተጠቃሚ እንዲሆን ስለፈለገ ነው። ወጣቱ ደግሞ እውነት ነው ለውጥ ይፈልጋል። ማንኛውም ወጣት በነበረው ነገር መኖር ከዚህ በኋላ ይበቃል። ስለዚህ የእኛ ወጣት የአፋር ክልል ወጣት እንደ ሌሎች ወንድሞቹ ለውጥ ናፋቂ ነው። ስለዚህ እኛ ወጣቶች ነገም አናቆምም። ይሄ እነሱ ስለዛቱ፣ ስላስፈራሩ፣ ስላሰሩና ስለደበደቡ የሚቆም ነገር አይደለም። ለምን ወጣቱን አፍኖ ደብድቦ እና አስሮ አሁንም እዛው እንዳሉ ነው የሚያሳዩ። ማሰርና መደብደብ መዛት መፍትሄ አይሆንም። ስለዚህ እኛ ወጣቱ ነገም እንቀጥላለን፣ ከነገ ወዲያ እንቀጥላለን። ለውጥ እስኪመጣ ድረስ ይህ ወጣት ድምፁን ማሰማቱን አያቆምም። እነሱ የፈለጉትን እርምጃ ቢወስዱ ማለት ነው። እነሱ ይህን ነገር የሚያደርጉት ለዛቻና ለማስፈራራት ነው። ወጣቱ ካለበት እውነታ ርቆ የእነሱን አላማ ተገዥ እንዲሆን ነው የሚፈልጉት። ይህን ነገር ደግሞ የአፋር ወጣት ነቅቷል። በአሁኑ ዘመን የተማረ ወጣት ነው፣ አቅም አለው። የመቃወምም ለሀገሪቱም ለውጥ የማምጣትም አቅም ያለው ወጣት ስለሆነ በለውጡ ተሳታፊ የመሆን እድሉን እናገኝ ነው ዋናው ነገር። ስለዚህ እነሱ የሚያደርጉን ነገር እኛን ሊገታን ስለማይችል እነሱ ከድርጊታቸው ቢቆጠቡ የተሻለ ይሆን ነበር። እኔ የእነሱ ማንነት እየታየ ነው አሁንም ድረስ በማሰር እንደሚታየው። ክቡር ጠቅላይ ሚኒስትራችን እንኳን ድምፁን ያሰማ ቀርቶ ሌላ ወንጀሎችን ሰርተው በወንጀል ኬዝ እንኳን የታሰሩ ሰዎች ይቅር ብሎ እየፈታ ነው በአሁኑ ጊዜ። ግን እኛ ክልል ላይ ወጣቱ ድምፁን ስላሰማ አቤት ስላለ ብቻ አሁንም ድረስ እየታፈነና እየታሰረ ነው ያለው። ይሄን ነገር ደግሞ የፌዴራል መንግስት ጣልቃ ገብቶ ሊፈታልን ይገባል።
ሀሳባቸውን በማህበራዊ ሚዲያ የሚገልጹ ወጣቶችም በክልሉ መንግስት ለስራትና ለማስፈራራት እየተዳረጉ መሆኑን ያብራራው ደግሞ ሌላ ወጣት ነው።
ምክንያቱ ያው በተለያየ ምክንያት ነው። አንደኛ ፌስቡክ ላይ ለምን ትጽፋላችሁ ምናምን በሚል ነው። ሁለተኛ ደግሞ ሰላማዊ ሰልፍ ለምን ታደርጋላችሁ ለአብይ አህመድ ያላችሁን ድጋፍ ለምን ምናምን በሚል ነው። ፌስቡክ ላይ የሚጽፉትን ወጣቶች ናቸው እንትን አሉ።
እነዚህ በሙሉ የዩኒቨርሲቲ ተማሪ ወጣቶች ናቸው?
አዎ፣ ግማሹም ዩኒቨርሲቲዎችም አሉ፣ ሃይስኩል ተማሪዎችም አሉ።
በአፋር ክልል መንግስት፣ በዞን አስተዳደሮች እንደዚሁም በተለይ ደግሞ በዩኒቨርሲቲ ተማሪ ወጣቶችና በማህበራዊ ሚዲያ በተለይ በፌስቡክ ሐሳባቸውን በሚገልጹ ወጣቶች መካከል ነው ችግሩ እየተፈጠረ ያለው ብለኛል። ሲጠቃለል ያ መብታቸው የተከበረ አይደለም ነው እናንተ ቅሬታ የወጣቶቹ?
አዎ እንደገና ለምን ሰው ይደባደባ ነው? በቃ በቃለማ ህጉ የሚለው አንድ ሰው ካጠፋ ወንጀል እስከሚጠራ ድረስ ወደ ፖሊስ ጣቢያ ተወስዶ ከፍ ተብሎ በክብር ነው ሰው የሚቀመጠው። እዚህ ጋር ግን በጨለማ ልክ እንደ ዲክታተርሽፕ በጨለማ ይወስዱና ሰውን በጣማ ማርጋት በትሲ ምናምን በዱላ መቀጠፍ ነው።
ወጣቶቹ ባቀረቡት አቤቱታና ቅሬታ ላይ ከአፋር ብሔራዊ ክልላዊ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። እንደተሳካ ይቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።